የዲደብሊው ዜና
ጤና ይስጥልኝ። በቅድሚያ አርዕስተ ዜናው እንሆ። የሶማሊላንድ ፕሬዝዳንት አብዲ ራህማን መሐመድ አብዱላሂ ታሪካዊ የተባለለትን ጉብኝት ዕውቅና በሰጠታቸው ሀገር እስራኤል እያደረጉ ነው። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ከ700 በላይ ሰዎች በኢቦላ ቫይረስ መያዛቸው ተረጋገጠ። ኢቦላ በሀገሪቱ ከዚህም በላይ በፍጥነት ሊዛመት ይችላል የሚለው ስጋት አይሏል። የእስራኤል ጦር ዛሬ የሄዝቦላ ቡድንን ለማጥቃት የሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍልን ከአየር ደበደበ። ቡድኑ አስቀድሞ ዛሬ ጠዋት በሰሜናዊ እስራኤል የድሮን ጥቃት ፈጽሟል። የኢራን ዋና ተደራዳሪ ሙሐመድ ባከር ጋሊባፍ በዚህ አይነት ሁኔታ ከዩናይትድ ስቴትስ ጋር የሰላም ድርድሩን መቀጠል ፋይዳ እንደማይኖረው ተናገሩ። ዜናው በዝርዝር። የሶማሊላንድ ፕሬዚዳንት አብዲ ራህማን ሙሐመድ አብዲላሂ ታሪካዊ የተባለለትን ጉብኝት በእስራኤል እያደረጉ ነው። የሶማሊላንድ መሪ በሌላ ሀገር ይፋዊ ጉብኝት ሲያደርግ አብዲ ራህማን ኢሮ የመጀመሪያው ናቸው። አብዲ ራህማን ኢሮ በኢየሩሳሌም ከተማ ከእስራኤል ፕሬዚዳንት አይዛክ ሄርሶግ ጋር ተገናኝተዋል። የሶማሊላንዱ መሪ በዚህ ታሪካዊ አጋጣሚ የእስራኤል መንግስት እኛን እንዲህ ባለ ክብር ስለተቀበለን በጣም እናመሰግናለን ብሏል። የእስራኤሉ ፕሬዝደንት በበኩላቸው ይህ ታሪካዊ ጉብኝት በሁለቱ አገሮቻችን መካከል ያለውን አዲስ አጋርነት ትልቅ አቅም ያሳያል ሲሉ በኤክስ ጽፏል። የሶማሊላንዱ ፕሬዝደንት ወደ እስራኤል የተጓዙት ሀገሪቱ የመጀመሪያዋን አምባሳደር በሶማሊላንድ ከሾመች ከጥቂት ሳምንታት በኋላ ነው። ሶማሊላንድም በእስራኤል አምባሳደሯን ሾማለች። እስራኤል ለበርካታ 10 ዓመታት ከሶማሊያ ተነጥላ ነጻ አገር መሆኗን ላወጀችው ሶማሊላንድ እንደ ሀገር እውቅና የሰጠችው ባለፈው ታህሳስ ወር ነበር። ይሁንና የእስራኤልን እውቅና የሶማሊላንድን ሀገርነት ከማትቀበለው ሶማሊያ ከፍተኛ ተቃውሞ ገጥሞታል። ሳውዲ አረቢያ፣ ቱርክ፣ ግብጽና ናይጄሪያን ጨምሮ በርካታ ሀገራት እስራኤል የሰጠችውን እውቅና በመቃወም አጋርነታቸውን ለሶማሊያ አሳይተዋል። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት በአጭሩ ኢጋድና አረብ ሊግን የመሳሰሉ ተቋማትም የእስራኤልን እርምጃ አውግዘው ነበር። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ከ700 በላይ ሰዎች በኢቦላ ቫይረስ መያዛቸው ተረጋገጠ። የሀገሪቱ መንግስት ትናንት ቅዳሜ እንዳስታወቀው ቫይረሱ እስከ አርብ ዕለት ድረስ 710 ሰዎች ላይ ተረጋግጧል። ከዚህም ውስጥ የ149ኙ ህይወት አልፏል። በ24 ሰዓታት ውስጥ 21 ሰዎች ላይ ቫይረሱ መረጋገጡም ተዘግቧል። በዲሞክራቲክ ሪፐብሊክ ኮንጎ ኢቦላ ከዚህም በላይ በፍጥነት ሊዛመት ይችላል የሚለው ስጋት አይሏል። ሮይተርስ ዜና ምንጭ እንደዘገበው የዓለም ጤና ድርጅትና ሌሎች የጤና ጣቢያ ሰራተኞች የሁለት ሴቶች ህይወት በኢቦላ ወዳለፈበት አንድ መጠለያ ጣቢያ እንዳይገቡ በአካባቢው ነዋሪዎች ተከልክሏል። በዚህም የተነሳ ካለፉት 2 ሳምንታት አንስቶ ንክኪ የነበራቸውን ሰዎች መለየት እስካሁን ድረስ አለመቻሉ ተዘግቧል። ጎረቤት ሀገር ዩጋንዳን በተመለከተ ባለፉት 6 ቀናት አዲስ ቫይረሱ የተረጋገጠበት ሰው እንዳልነበር የዓለም የጤና ድርጅት ይፋ አድርጓል። በአጠቃላይ ዩጋንዳ ውስጥ 19 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ቢያንስ የ2 ሰዎች ህይወት አልፏል። አድማጮች የምትከታተሉት ከዶይቼ ቬለ ዲደብሊው የሚተላለፈውን የዓለም ዜና ነው። የእስራኤል ጦር ዛሬ የሂዝቡላህ ቡድንን ለማጥቃት የሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍልን ከአየር ደብድቧል። ይህ የሆነው የሂዝቡላህ ቡድን በሰሜናዊ እስራኤል የድሮን ጥቃት ከፈጸመ ጥቂት ሰዓታት በኋላ ነው። እንደ የአይን እማኞች ገለጻ ቢያንስ 2 ፍንዳታዎች ተፈጽመዋል። እንደ ሊባኖስ የሲቪል ጥበቃ ማህበር ከሆነ በጥቃቱ 3 ሰዎች ሲገደሉ 6 ደግሞ ጉዳት ደርሶባቸዋል። ቤይሩት ያለ አንድ የአሶሺየትድ ፕሬስ የፎቶ ጋዜጠኛ እንደዘገበው ቤይሩት ላይ በደረሰው ጥቃት ባለ 5 ፎቅ ህንፃ የተጎዳ ሲሆን የመጀመሪያዎቹ 2 ፎቆች በከፍተኛ ሁኔታ ተጎድተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትስ በጋራ በሰጡት መግለጫ በዳሂህ የአሸባሪው ኢላማዎች ጥቃት ደርሶባቸዋል ብሏል። ዳሂህ ወይም ዳሂያ በኢራን የሚደገፈው የሂዝቡላህ ታጣቂ ቡድን በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል ምሽጉን የሰራበት ቦታ ተደርጎ ይታመናል። እንደ መግለጫው ከሆነ ጥቃቱ ሂዝቡላህ በእስራኤል ግዛት ላይ ላደረሰው ጥቃት ምላሽ ነው። አስቀድሞ ዛሬ ጠዋት በሂዝቡላህ ቡድን 3 ድሮን ጥቃቶች እንደተሰነዘሩና ሁለቱ ድንበር አቅራቢያ በእስራኤል ግዛት ላይ እንደነበሩ ያስታወቀው የእስራኤል ጦር በሰው ህይወት ላይ ጉዳት አልደረሰም ብሏል። የኢራን ዋና ተደራዳሪ መሐመድ ባከር ጋሊባፍ በዚህ አይነት ሁኔታ ከዩናይትድ ስቴትስ ጋር የሰላም ድርድሩ መቀጠል ፋይዳ እንደማይኖረው ተናገሩ። የእስራኤል ጦር በቤሩት ደቡባዊ ክፍል ጥቃት ካደረሰ በኋላ ጋሊባፍ ዛሬ በኤክስ ማህበራዊ መገናኛ አውታር ዩናይትድ ስቴትስ አጋር ሀገሯ እስራኤልን ከዚህ ማስቆም አለመቻሏን በጥብቅ ኮንነዋል። ጋሊባፍ አክለውም ግዴታችሁን ለመወጣት ፍላጎቱ ወይም ብቃቱ ከሌላችሁ ዲፕሎማሲያዊ መንገድ መቀጠል አይቻልም ብሏል። የኢራን አብዮታዊ ዘብ በበኩሉ እስራኤል ላይ የአጽፋ ጥቃት እንደሚፈጽም ዝቷል። የእስራኤል ጦርም እንዲሁ በሚቀጥሉት ሰዓታት ተጨማሪ ጥቃት እንደሚፈጽም ዝቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት በማህበራዊ ሚዲያ ድረገጻቸው ትሩ ሶሻል ከኢራን ጋር ዛሬ እሁድ ስምምነቱ እንደሚፈጸምና ከዛም በኋላ የሆርሙዝ ሰርጥ ወዲያውኑ እንደሚከፈት ጽፈው ነበር። ትራምፕ የዛሬውን የእስራኤል ጥቃት መሆን ያልነበረበት ብለዋል። ሶማሊያዊው የእግር ኳስ ግጥሚያ ዳኛ ኡመር አብዱል ቃድር አርታን ምንም እንኳን በዓለም ዋንጫ በዳኛነት እንዳይሳተፉ ቢከለከሉም ሙሉ ክፍያቸውን ሊያገኙ እንደሚችሉ ለጉዳዩ ቅርበት ያላቸው ሰዎች ተናገሩ። የ34 ዓመቱ አርታን ዩናይትድ ስቴትስ እንዳይገቡ አውሮፕላን ማረፊያ ከደረሱ በኋላ ቢከለከሉም ቢቢሲ ዛሬ እንደዘገበው ለጉዳዩ ቅርበት ያላቸው ሰዎች ሙሉ ክፍያ እንደሚያገኙ ተናግረዋል። አርታን በሜክሲኮ፣ ዩናይትድ ስቴትስ እና ካናዳ በመካሄድ ላይ በሚገኘው የዓለም ዋንጫ ውድድር እንዲዳኙ ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን በአጭሩ ፊፋ ከመረጣቸው 52 ዳኞች መካከል አንዱ ነበሩ። ይህ ዶይቼ ቬለ DW ነው። አድማጮች፣ አርዕስተ ዜናው በድጋሚ እንሆ። የሶማሊላንድ ፕሬዝዳንት አብዲ ራህማን መሐመድ አብዱላሂ ታሪካዊ የተባለለትን ጉብኝት ዕውቅና በሰጠቻቸው ሀገር እስራኤል እያደረጉ ነው። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ከ700 በላይ ሰዎች በኢቦላ ቫይረስ መያዛቸው ተረጋግጧል። ኢቦላ በሀገሪቱ ከዚህም በላይ በፍጥነት ሊዛመት ይችላል የሚለው ስጋት አይሏል። የእስራኤል ጦር ዛሬ የሂዝቡላ ቡድንን ለማጥቃት የሊባኖስ ዋና ከተማ ቤሩት ደቡባዊ ክፍልን ከአየር ደበደበ። ቡድኑ አስቀድሞ ዛሬ ጠዋት በሰሜናዊ እስራኤል የድሮን ጥቃት ፈጽሟል። የኢራን ዋና ተደራዳሪ መሐመድ ባከር ጋሊባፍ በዚህ አይነት ሁኔታ ከዩናይትድ ስቴትስ ጋር የሰላም ድርድሩን መቀጠል ፋይዳ እንደማይኖረው ተናግሯል። ዜናው በዚሁ አበቃ።